የካፒናን ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁን ቆያለን።
ሰላም እንደምናመሻችሁ። የዛሬ ህዳር 5 2011 ዓ.ም ተመረጥ ምሽት ዝግጅቶቻችንን እናስተዋውቃችሁ።
የህብረት ህብረት ኢንጂነሪንግ ኮርፖሬሽን ወይም ሜቴክ የቀድሞ ዳይሬክተር ጀነራል ክንፈ ዳኘው መንግስት ተጠበቃ እንዲያቆብላቸው ጠየቁ። በዚህ ጉዳይ ላይ ዝርዝር ዘገባዎችና አስተያየቶች ይዘናል።
በሌላ ዘገባችን መንግስት በቤንሻንጉል የሚፈጸመውን ጥቃት እንዲያስቆም ከተለያዩ ቦታዎች ለአቤቱታ የመጡ ሴቶች ጠየቁ።
በአገሪቱ በሚደረገው ነገር ትልቁ ግንባር ቀደም ተጎጂዎች እናቶችና ህፃናቶች ናቸው። በአይናችን እያየን ነው።
ሌሎች ዘገባዎችንም ይዘንላችኋል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ዜናዎቹን ይዘን ተመልሰን መተናል። ለዜናው መስታወት አድረጋው ነኝ። የተባበሩት መንግስታት የጸጥታው ምክር ቤት በኤርትራ ተጥሎ የነበረውን ማዕቀብ ዛሬ አነሳ። የጦር መሳሪያ ግዥን ጨምሮ የኤርትራ መንግስትና ወታደራዊ ባለስልጣናት ጉዞና በመሳሪያ ዝውውር እንዲሁም ማንኛውም ንብረት እንዳይንቀሳቀስ የሚያደርገውና እንደ አውሮፓውያን የዘመን አቆጣጠር ከታህሳስ 2009 ዓ.ም አንስቶ በኤርትራ ላይ ተጥሎ የነበረው ማዕቀብ እንዲነሳ የቀረበውን ሀሳብ የመንግስታቱ ድርጅት የጸጥታው ምክር ቤት በሙሉ ድምጽ ነው ያጸደቀው። የኤርትራ መንግስት የተጣለውን ማዕቀብ አስመልክቶ ባወጣው መግለጫው እስካሁን ለተዳከመው ኢኮኖሚ ካሳ እንደሚገባውም አስታውቋል። ኤርትራ ከጎረቤቷ ኢትዮጵያ ጋር የነበራት ፍጥጫ የተመላ ግንኙነት ወደ ሰላም መመለሱንና ከጅቡቲም ጋር የነበራት ግንኙነት መሻሻሉን ተከትሎ የጸጥታው ምክር ቤት ማዕቀቡን ለማንሳት መወሰኑን ጉዳዩን ይከታተሉ የነበሩ ዲፕሎማቶች ይፋ አድርገዋል። በሌላ ዜና በዩናይትድ ስቴትስ ካሊፎርኒያ ክፍለ ግዛት ታሪክ የከፋ በሆነው ሰደድ እሳት የሞቱ ተጨማሪ ሰዎች አስክሬኖች ተገኝተዋል። በአጠቃላይ በቃጠሎ የሞቱት ሰዎች ቁጥር 48 ደርሷል። 27,000 ሕዝብ በሚኖርባት ፓራዳይስ ከተማ ሰደድ እሳቱ በጥቂት ቀናት ውስጥ 7,000 ቤቶችን አውድሟል። የእርዳታ ሰራተኞች ጠረን በማነፍነፍ በሰለጠኑ ውሾችና በፈጣን ዘረመል መለያም አማካኝነት እየታገዙ ፍለጋውን የሰለባዎችን ማንነት የመለየት ስራ ቀጥሏል። አሁንም ያልተገኙ ከ200 በላይ ሰዎች መኖራቸውን ባለስልጣናቱ ገልጸዋል። የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ የሚያንማር የሮሂንጋ ሙስሊሞች አያያዝ በግልጽ አጥብቀው ነቀፉ። ምክትል ፕሬዚዳንቱ ነቀፋዎቿን ያሰሙት ዛሬ ረቡዕ ከሚያንማሯ መሪ ኦን ሳን ሱቺ ጋር ባደረጉት ውይይት ላይ ነው። ምክትል ፕሬዚዳንቱ ጥብቅ ነቀፋቸውን ያሰሙት ከሚያንማር መሪ ጋር ሲንጋፖር ላይ ከተከፈተው የደቡብ ምስራቅ እስያ ሀገሮች ማህበር ASEAN በምህጻረ ቃል ጎን በተነጋገሩበት ወቅት ነው። የሚያንማር የጦር ሰራዊት ራሂኔ በሚባለው ክፍለ ግዛት የደረሱ ጥቃቶችን ተከትለው ካለፈው እንደ አውሮፓውያን አቆጣጠር ነሐሴ 2017 ዓ.ም ጀምሮ በክፍለ ሀገሩ በስፋት ከከፈተው ጥቃት በኋላ ከ700,000 በላይ ሮሂንጋዎች ወደ አጎራባች ባንግላዴሽ ተሰደዋል። በመጨረሻም የእስራኤል የመከላከያ ሚኒስትር አቪግዶር ሊበርማን በዛሬው ዕለት የስራ መልቀቂያ አቀረቡ። ምክንያቱም ሀገራቸው ከፍልስጤሙ ነውጠኛ ቡድን ከሐማስ ጋር ያደረሰችውን የተኩስ አቁም ስምምነት መሆኑ ተገልጿል። በግብጽ ሸምጋይነት የተደረሰውን ተኩስ አቁም ስምምነት ሊበርማንና ሌሎችም በእስራኤል መንግስት ውስጥ ያሉ ባለስልጣናትና ሌሎች ተቃውመውታል። ከዚያ ይልቅ የሚሻለው የእስራኤል ኃይሎች ጋዛ ሰርጥ ላይ የሐማስን ታጣቂዎች ደህና አድርገው ቢመቷቸው ነው ባዮች ናቸው። የመከላከያ ሚኒስትሩ የተደረገው ውል ለሽብርተኛ እጅ ከመስጠት ይቆጠራል ብለዋል። ከዚህ ጥቂት ቀደም ብለው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋዛ ላይ የሚካሄደውን ጥቃት እንዲቆም ስላደረጉበት ውሳኔያቸው ትክክለኝነት ተሟግተዋል። ጠላቶቻችን የተኩስ አቁም ያለህ ብለው ለምነውናል፣ ምክንያቱንም ያውቁታል ብለዋል ኔታንያሁ። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የጋቢና ቪኦኤ ዝግጅታችን ነው። ወደ ቀዳሚው ዘገባችን እናልፋለን። ዛሬ ከቀትር በኋላ ፍርድ ቤት የቀረቡት የብረታ ብረት ኢንጂነሪንግ ኮርፖሬሽን ወይም መቴክ የቀድሞ ዳይሬክተር ጄኔራል ክንፈ ዳኘው መንግስት ጠበቃ እንዲያቆምላቸው ጠየቁ። ፍርድ ቤቱም ሌሎችን ተጠርጣሪዎች ካነጋገረ በኋላ አብዛኞቹን ለነገ እንዲቀርቡ ትዕዛዝ ሰጥቷል። መለስካቸው አመሃ ዝርዝር አለው።
ትናንት ሰሜን ምዕራብ ኢትዮጵያ ሁመራ አካባቢ መያዛቸው የተነገረው የብረታ ብረትና ኢንጂነሪንግ የቀድሞ ዋና ዲሬክተር ሜጀር ጄኔራል ክንፈ ዳኘው ዛሬ ከቀትር በኋላ ፍርድ ቤት ቀርበዋል። አብሯቸው የቀረቡት ተጠርጣሪዎች አቶ ኢሳያስ ዳኘው፣ አባ ሀብተ ማርያም ሀብተ ሚካኤል የሀገር ውስጥ ደህንነት ኃላፊ የነበሩት የአቶ ያሬድ ዘሪሁን የንስሐ አባት አቶ አሸናፊ ታደለ፣ የካህኑ ረዳት ትዕግሥት ታደሰ፣ ፍጹም የሽጠላ፣ ቸርነት ጌታነህ፣ ረዳት ኢንስፔክተር ኪዳን ያሰፋና አቶ ሳሙኤል ገቢሳ የተባሉ መሆናቸውን በችሎት ተዘርዝሯል። ሜጀር ጄኔራል ክንፈ ዳኘው ደሞዛቸው 4,000 ብር ብቻ በመሆኑ በግላቸው ጠበቃ ሊያቆሙ እንደማይችሉ ለፍርድ ቤቱ አስታውቀው መንግሥት ተከላካይ ጠበቃ እንዲያቆምላቸው ጠይቀዋል። ይህንንም ለችሎቱ በመሐላ አረጋግጠዋል። አቶ ኢሳያስ ዳኘው የተሰኙት ሌላው ተጠርጣሪም እንደዚሁ መንግሥት ተከላካይ ጠበቃ እንዲያቆምላቸው ጠይቀዋል። አባ ሀብተ ማርያም ሀብተ ሚካኤልና ረዳታቸው አቶ አሸናፊ ታደሰን ፖሊስ ዋና ተጠርጣሪዎች ናቸው ያላቸውን የቀድሞውን የሀገር ውስጥ ደህንነት ኃላፊ አቶ ያሬድ ዘሪሁንን በማሸሽና ማስረጃ በመሸሸግ ጠርጥሬያቸዋለሁ ቢልም ሁለቱም ምንም እንደማያውቁ ጠበቃም እንደማያስፈልጋቸው ለፍርድ ቤቱ ገልጸዋል። ፍርድ ቤቱም ሁለቱን ለህዳር 17 ቀን 2011 ዓ.ም ተለዋጭ ቀጠሮ ሰጥቶ ሌሎቹ ተጠርጣሪዎች ግን ነገ ከቀትር በኋላ በስምንት ሰዓት እንዲቀርቡ አዟል። ሜጀር ጄኔራል ክንፈ ዳኘው ይመሩት የነበረው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ከባድ የሙስና ወንጀል ሲፈጸምበት የነበረ ተቋም መሆኑን የፌዴራል ጠቅላይ አቃቢ ሕጉ ከትናንት በስቲያ በሰጡት ጋዜጣዊ መግለጫ በዝርዝር ማቅረባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን ነው የምናልፈው። በሰብአዊ መብት ጥሰትና በሙስና ወንጀሎች ከፍተኛ የመንግስት ኃላፊዎች በህግ መጠየቃቸው ስር ነቀል እርምጃ መጀመሩን ያመላክታል ሲሉ አንዳንድ ታዛቢዎች ለቪኦኤ ተናገሩ። እርምጃው የሚቀጥል ከሆነ ወደ መተማመን ሊያመራ ይችላል ያሉም አሉ። የሰብአዊ መብቶችን ጥሰትና ሙስና ለመዋጋት ዋናው መሳሪያ ግን ስርዓትንና ተቋማትን መለወጥ ነው ሲሉም መክረዋል። መለስካቸው አመሃ ዘገባ ልኳል።
አቶ ቁምላቸው ዳኜ የህግ አማካሪና ጠበቃ እንዲሁም በአሁኑ ወቅት የህግና ፍትህ አማካሪ ምክር ቤት አባል፣ አቶ በፈቃዱ ኃይሉ እውቅ ጦማሪ ወይም የኢንተርኔት አምደኛ፣ በኢትዮጵያ የተቃውሞ ፖለቲካ ለረዥም ዓመታት የታገሉና የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት በአዲስ አበባ ዩኒቨርሲቲ ያስተማሩ ዶክተር መረራ ጉዲናን ትናንት ከጠቅላይ አቃቢ ህጉ በተነገረው ነገር የተሰማቸውን እንዲያጋሩኝ ነበር የጠየኳቸው። በመጀመሪያ አቶ ቁምላቸው ዳኘ፣
አንደኛው የሚያስደስተው ነገር ምንድን ነው? ከጊዜ በኋላም ቢሆን አዲሱ ጠቅላይ ሚኒስትር ከመጡ ጊዜ ጀምሮ የጸጥታ የመንግስት ጸጥታ ኃይሎች የመንግስት የደህንነት ተቋማት ሰብአዊ መብት እንደሚጥሱ በአደባባይ ማመኑ፣ ይህንም እንደማይታገስ መግለጹ አንድ መሰረታዊ ነገር ነው። ኢትዮጵያ ሰብአዊ መብቶች ጉባኤ ለአመታት ሰብአዊ መብቶች ጥሰት ሪፖርቶችን ሲያወጣ ሰሚ አግኝቶ አያውቅም ነበር። እንዳትልኩልን የተባልንበት ጊዜ ነበር። በተጨባጭም በመንግስት ምንም አይነት እርምጃ ሲወሰድ አይተን አናውቀው ነበር እውነት ለመናገር። ነገር ግን አዲሱ አመራር ከመጣ ወዲህ በዚህ ረገድ አንደኛ ጥፋቶቹ መፈጸማቸውን በግልጽ መታመን መጀመሩም አንድ ነገር ነው። ሁለተኛ ደግሞ ጥፋት ፈጻሚዎቹ ላይም እርምጃ መውሰድ መጀመሩ ይበል የሚያሳይ ነገር ነው። ይሄ ግን የመጀመሪያ እንጂ የመጨረሻው እንደሚሆን ተስፋ እናደርጋለን። ምክንያቱም ትናንትናም ጠቅላይ አቃቤ ሕጉ ሲናገሩ እንደነበረው ከዛ ፊትም ሁላችንም እንደምናውቀው በኢትዮጵያ ውስጥ መግረፍና ማሰቃየት ዋነኛ የወንጀል ምርመራ ዘዴ ሆኖ ጥቅም ላይ ከኋላ በጣም በርካታ ዓመታት አልፈዋል እና ይሄ ተቋማዊ ሆኗል።
ዶክተር መረራ ጉዲናም የዘወትር ተጠራጣሪነታቸውን ሳሸሽጉ ይህን ብለውኝ ነበረ።
በአጠቃላይ ጥሩ ጅምር ነው። ምናልባት ከዚህ የበለጠ አስደንጋጭ ነገሮች ሊሆኑ ይችላሉ። ባለፉት 27 ዓመታት እስካሁን በዚህ ደረጃ መድረሳቸው ምናልባት ለውጡንም ወደ ተስፋ ሰጪነት ሊለውጥ የሚችል እርምጃ ነው። ምናልባትም እንደ ደቡብ አፍሪካም የእውነት ፍለጋና እርቅም መንገድ ሊጀመር ወደሚችልበት ደረጃ ሊገፋ የሚችል ነው። ለውጡንም ምናልባት አንድ እርምጃ ወደፊት ሊወስድ የሚችል ተጨባጭ እርምጃ ነው ብሎ ተስፋ ማድረግ ይቻላል።
ለታዋቂው ጦማርኛ ለአቶ ፈቃዱ ኃይሉ ደግሞ ዜናው በእጅጉ አስደሳች ነበረ።
እነቱን ለመናገር በጣም ስር ነቀል የሆነ እርምጃ መወሰድ ተጀመረ ማለት ነው። ከዚህ በፊት የነበረን ምንድን ነው? አሁን ይሄ ለውጡ መምጣት ከጀመረ ወዲህ ትርክቱ ምንድን ነው? ይቅርታ ይቅርታ የቀፈም ስለሆነ ይቅርታና ፍትህ ተጣልተው ነበር እየከረሙ ያሉት ማለት ይቻላል። እና ይሄ ፍትህን እንደማስመለሱ ነው ማለት አንዳንድ ነገሮች ይቅር ሊባሉ ይችሉ ይሆናል። ግን በተለይ በሂማኒቲ ላይ የደረገ ጭካኔ እና እንደገና ደግሞ ሀገርን በሚዘገንን ጥልቀት መዝረፍ ይቅርታው ድረስ እንደሆነ በጣም ያሳ ነበር። ስለዚህ ይሄ እስረኞች ይፈታሉ፣ እስረኞች በሙሉ ይፈታሉ ከሚለው ዜና ቀጥሎ በጣም አስደሳች ዜና ነበር ማለት ይቻላል።
እንግዳ የሆነባቸውን ነገርም የገለጹ ነበሩ። አቶ ቁምላቸው ዳኘ ከጠቅላይ አቃቢ ሕጉ የሰሙት በአብዛኛው የሚጠብቁት የነበረ ቢሆንም ያልጠበቁትንም የሰሙ ይመስላሉ።
ነገር ግን ትንሽ ያስገረመኝ ነገር ምንድን ነው? ዜጎችን ለመደብደብ ለማሰቃየት የስቃዩ ደረጃ ምን ያክል እንደሆነ በየወቅቱ ስራዬ ተብሎ ቁጭ ተብሎ የሚገመገም መሆኑ እና የተሻሉ ወይም የባሱ ጭካኔ እና የማሰቃያ መንገዶች እንዲደራጁ መመሪያ መሰጠቱ፣ ሰዎችም የሚገመገሙት አነስተኛ በደል አደረሰ፣ አነስተኛ ማሰቃየት ፈጽመሃል ወይ አነስተኛ ግርፋት አድርገሃል እየተባለ መሆኑ በጣም ትንሽ አስገርሞኛል።
ዶክተር መረራም ያስደነገጣቸው ነገር ነበረ።
ሌሎቹን አውቃቸው ነበር በተለያየ ደረጃ። ግን ግብረ ሶዶም የሚባለው ወንድ በወንድ ላይ በኢትዮጵያ ባህል በጣም ትንሽ ያስደነግጣል። ገባ? በባህላችን ያልተለመደ ትልቅ ነውር ነገር ነው። ሌሎቹን እንደ ማኮላሸት እንግዲህ እሱ በጃ ቋንቋ ዘር እንዳያፈራ ብሎ ያልቀብቁ የገለጸው እኛ የምናውቀው ማኮላሸት የሚባለው ነገር ነው። ሌሎች ነገሮች ይታወቁ ነበር በተለያየ መንገድ ማለት ነው። በኢትዮጵያ ባህል ውስጥ ያደገ ሰው እንዴት ወንድ ልጅ ላይ አስገድደው መድፈር ግብረሰዶም ይፈጽማል የሚባለው ለባህላችን አንጻር ነው። ወንጀሉ እሱ የከበደ ነው ለማለት ሳይሆን በኢትዮጵያ ባህል
ወደፊት መደረግ አለበት በሚሉትም ለሶስቱም እንግዶቼ ጥያቄ አቅርቤ ነበረ። ከህግ አኳያ መሆን አለበት የሚሉትን አቶ ቁምላቸው ዳኘ ሀሳባቸውን አካፍለዋል።
መንግስት ይህ ድርጊት ይፈጸም እንደነበረ አምኗል። ሰዎቹ ላይም በደል እንደደረሰ ጠቅላይ አቃቤ ህጉ ትናንትና በዝርዝር ገልጿል፣ የደረሰውን በደል። ስለዚህ እነኚህ በደል የደረሰባቸው ዜጎች ሊካሱ ይገባል። መንግስት እነኝህ ሰዎች ካሳ እንደሚከፈልበት ሁኔታ መመቻቸት አለበት። በዳዮቹም ራሳቸው የፍትሐብሔር ክስ ቀርቦባቸው ከወንጀል ተጠያቂነት ተጨማሪ የፍትሐብሔርም ተጠያቂነት ሊከተላቸው ይገባል። ምክንያቱም ይሄ እንዲህ አይነት የሰብአዊ መብት ጥሰት መፈጸም በወንጀልም በፍትሐብሔርም እንደሚያስጠይቅ በግልጽ መልእክት ሊተላለፍ ይገባል። ህዝባችንም ቢሆን ይህን ነገር መቼም ቢሆን ሊታገሰው አይገባም። ተመሳሳይ ድርጊቶች የፈጸሙ አካላት ላይም ጥቆማ በመስጠት ወደፊት ተመሳሳይ ድርጊት ለመፈጸም የሚሞክሩ የጸጥታና የፖሊስ አካላት ላይ ወዲያውኑ ተጠያቂ በማድረግ ይሄ ነገር እንዳይፈጸም፣ ይሄ ባህል አስከፊ የሆነ ባህል እንዲሻር፣ ቁስላችንም እንዲሽር ማድረግ አለበት።
የፖለቲካ መሪው ዶክተር መረራ ጉዲና ፖለቲካዊ መፍትሄውን ያስቀደሙ ይመስላሉ።
ብሔራዊ መግባባት ያስፈልጋል። ኢትዮጵያ አብዛኛው ኢትዮጵያ የኔ መንግስት ነው ብሎ ከቅልበሳም ለመከላከል እየተደረገ ያለው ለውጥ የተሻለ ዋስትና የተሳካ ዲሞክራሲያዊ ስርዓት ጎዳና እንድንይዝ ዘላቂ አስተማማኝ ነጻና ፍትሃዊ ምርጫ በሀገራችን እንዲመጣ ለማድረግ እንዲቻል ሁሉም ኃይሎች የሚጋጩ ህልሞቻቸው አስቀምጠው መሀል መንገድ ላይ የሚገናኙበት የብሔራዊ መግባባት መስመር ቢይዝ ጥሩ ነው።
አቶ ቁምላቸው የመፍትሄ እርምጃዎች ብለው ከዘረዘሯቸው አንዱ የመንግስት አካላትን ተጠያቂነት ማረጋገጥ የማይታለፍ መሆኑን ነው። የብረታ ብረትና ኢንጂነሪንግ ኮርፖሬሽን ኦዲት እንዳይደረግ ህግ በመደንገጉ ከፍ ያለ ስህተት እንደተፈጸመም አስታውሰዋል። ከዚህ በተጨማሪ መደረግ አለባቸው ያሏቸውንም ጠቁመዋል።
ሁለተኛው ነገር እነኚህን ተቋማት ማናቸውን የመንግስታዊ ተቋም እየተከታተሉ የሚፈጸሙ ምዝበራዎችን፣ የሚፈጸሙ ዘረፋዎችን፣ ሌብነቶችን እንዲያጋልጡ ለሚዲያ ተቋማት፣ ለመገናኛ ብዙሀን ሙሉ ነጻነት መስጠት ያስፈልጋል። አስፈላጊው መረጃ በወቅቱ እንዲያገኙ ማድረግ ያስፈልጋል። በሶስተኛ ነገር ደግሞ እንደዚሁ ይህን ነገር ህዝቡ በተደራጀ መልክ መታገል ስላለበት የሲቪል ማህበረሰብ ተቋማት በነጻነት የሚንቀሳቀሱበትን ምህዳር ማበጀት ያስፈልጋል። እነኚህ ባለመኖራቸውም ጭምር ነው እዚህ ደረጃ እስከደረሰ ድረስ በቢሊዮኖች የሚቆጠር ገንዘብ ለመዝረፍ ምክንያት ሆኖ በዚህ ምክንያት ነው። ሌላ የሚጠረሻው ነገር ደግሞ ያው ንጻና ጠንካራ ፍርድ ቤት ያስፈልገናል። የሚያስፈጽም ተጠያቂ የሚያደርግ ማለት ነው። ምንም አይነት የፖለቲካ ገደብ መኖር የለበትም። እነኝኑ ለማድረግ ግን አሁንም ቁልፍ ስራ ነው ብዬ የማስበው እና ረጅም ጊዜ የሚወስድ የሚመስለኝ በመሰረቱ ኢትዮጵያን መንግስት አስተዳደር የሲቪል ሰርቪስ የምንለውን ማለት ነው የመንግስት አስተዳደር ስርዓቱን ከስር መሰረቱ ሲቪል ሰርቪሱን መቀየር ያስፈልጋል። አሁን ያለው ኢትዮጵያ ሲቪል ሰርቪስ የተዋቀረው በፖለቲካ ታማኝነት ነው። የመንግስት ስራ እንዲሰራ የሚጠበቀው በካድሬዎች ነው፣ በባለሙያዎች አይደለም። ከካድሬዎች እጅ ወጥቶ በባለሙያዎች እጅ ካልገባ በስተቀር ብቃት ባላቸው ባለሙያዎች እጅ እስካልገባ ድረስ የመንግስት አሰራር በየደረጃው ያለው ማለት ነው እዚህ ሀገር ውስጥ ዘረፋ መቀጠሉ አይቀርም። እዚህ ሀገር ውስጥ መቼም ቢሆን ጥራት ያለው ህዝብን የሚያረካ አሰራር ልናገኝ አንችልም። ስለዚህ ሲቪል ሰርቪሱን እንዳለ ከስር መሰረቱ ማስተካከል ያስፈልጋል። በሙሉ ፈትሾ በባለሙያ ብቻ ማደራጀት ያስፈልጋል። ማናቸውም ቅጥርም ሆነ እድገት በሙያና በእውቀት ብቻ የሚደረግበትን መንገድ መዘርጋት ያስፈልጋል። አሁን ያለው ፓርቲና መንግስት የተቀላቀለበት አሰራር ፈጽሞ ተቀባይነት የሌለው ስለሆነ ይሄ መወገድ አለበት።
በጣም አመሰግናለሁ። ተኩላችሁ
አመሰግናለሁ።
መለስካቸውንና እንግዶቹን እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የቤንሻንጉል ክልል መንግስት ከቤንሻንጉል ክልል በመጡ ታጣቂዎች የሚፈጸመውን ጥቃት እንዲያስቆም ከተለያዩ አካባቢዎች ለአቤቱታ የመጡ ሰዎች ጠየቁ። በገዳ ስርዓት መሰረት ካገቡ በኋላ የሚሰጣቸውን ዘንግ ወይም ሲቄ በመያዝ ወደ አዲስ አበባ የሄዱት የአቤቱታ አቅራቢዎች እንዳሉት በግጭቱ ይበልጥ እየተጎዱ ያሉት ሴቶች ናቸው ብለዋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል።
ከተለያዩ የኦሮሚያ አካባቢዎች ወደ አዲስ አበባ የመጡት አቤቱታ አቅራቢ ሴቶች ቁጥራቸው አነስተኛ ይሁን እንጂ የተደገፉት ባህላዊ መሰረት የያዙት አመላካች ዘንግ መልእክታቸውን የሚያጎላ ነበር። መነሻችን የገዳ ስርዓት ለሴቶች የሚሰጠው ሚና ነው ያሉት ከምዕራብ ሸዋ የመጡት ወይዘሮ ዱሌ ሲዳ ናቸው።
አሁን እንደ ኢትዮጵያ በሀገራችን ያለው ችግር ከየአቅጣጫው በሚነሳው ችግር ግንባር ቀደም ተጠቂዎች እናትና ሕጻናቶች ናቸው። በየአቅጣጫው እንደ ኢትዮጵያ ይበልጥ ደግሞ በኦሮሚያ ያለው ነገር እናቶችና ሕጻናት በኃይለኛው እየተጠቁና እየተጎዱ ነው ያሉት። ከቀያቸው እየተፈናቀሉ እየሞቱ ምጥ መንገድ ላይ ይዟቸው ከነምጣቸው በመሳሪያ እየተመቱ እየሞቱ ነው። ስለዚህ እኛ ደግሞ በገዳ የምንተዳደ ህብረተሰቦች ስለሆን በገዳ ስርዓት ውስጥ ሴቶች ትልቅ ድርሻ አላቸው። ያም ድርሻቸው ምንድን ነው? ችግር ሲፈጠር፣ ሰላም ሲጠፋ፣ ጦርነት ሲበዛ እቺ ሲቄ የምትባል ዘንግ ሴቶች ሲያገቡ ከቤተሰብ የሚሰጣቸው የሴት መብት ነው እና ያቺን ይዘን ሳር ይዘን አገራችን ሰላም እንዲሆንልን በየቦታው የሚሞቱ ህብረተሰባችን ሞት ይቁም፣ የሴቶች ጥቃትና የህፃናት ሰቆቃ ያብቃ፣ ስለዚህ እርቅ ይውረድልን፣ መንግስት ያስበን፣ በይበልጥ እናቶችና ህጻናትን በተመለከተ በአገሪቱ በሚደረገው ነገር ትልቁ ግንባር ቀደም ተጎጂዎች እናቶችና ህጻናቶች ናቸው። በአይናችን እያየን ነው። ከአቅም በላይ ሲሆንብን ያው እንደ ባህላችን ድምጻችንን ለማሰማት ብለን ነው የወጣ ነው።
በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተፈጠረውና መቋጫ ያላገኘው ችግር አሳሳቢ ከሆኑ ጉዳዮች አንዱ መሆኑን አቤቱታ አቅራቢዎቹ አስታውሰዋል። ከቤንሻንጉል ጋር የተያያዘውን ሁኔታም ጠቁመዋል። ከምዕራብ ወለጋ የመጣችው ፋጬ መርጋ ፈይሳ እንዲያውም ይህ የቤንሻንጉል ጉዳይ በቂ ትኩረት አላገኘም ባይናት።
ዶክተር አብይ ዶክተር ለማ ላይም ቅሬታ ያለን እዚህ አዲስ አበባ ግጭት በተፈጠረ ጊዜ ከአረብ ሀገር መጥቶ ወደ ቤታቸው ሳይሄዱ የሀዘን ልብስ ለብሶ ነው የሄዱት። እስካሁን ቤንሻንጉል ይሄን ህዝብ ሲመታ ይሄ ህዝብ ሲጨርሱ ሰው ሞቷል። ተውና ደን ራሱ የጨፈጨፈ ይጠየቃል አይደለ? ምንም አላሉ።
ወደ ኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ቢሮ ያመሩት አቤቱታ አቅራቢ ሴቶች ከተወካያቸው ጋር መወያየታቸውን ተናግረዋል። ችግሩ በአጭር ጊዜ ውስጥ መፍትሄ እንደሚያገኝ እንደተገለጸላቸው አስረድተዋል። በጉዳዩ ላይ የኦሮሚያን ብሔራዊ ክልላዊ መንግስት ቃል አቀባይ ለማነጋገር ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Yeah, Kenya, Kenya. እስክንድር ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በመግቢያችን ላይ ያሰማናችሁ በሙስናና ሰብአዊ መብት ጥሰት ተጠርጥረዋል የተባሉት በቁጥጥር ስር እየዋሉ ስለሚገኙት ጉዳይ ተጨማሪ ዘገባ ደርሶናል። በዚህ ጉዳይ ላይ የትግራይ ክልል የአቋም መግለጫ አውጥቷል። የክልሉ ህዝብና መንግስት የህግ ልዕልና እንዲሰፍን አበርትተው ይሰራሉ ብሏል። እንደዚሁም ደግሞ በመቀለ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂያዊ ጥናት አማካሪ አቶ ሰይፈ ኃይሉ እየተወሰደ ያለው እርምጃ የህግ ልዕልናን ከማስከበር ይልቅ ፖለቲካዊ መልክ የያዘ የትግራይ ልሂቃንን ለማጥፋት ያለመ ነው ብለዋል። የአረና ሉዓላዊነትና ዲሞክራሲ ህዝብ ግንኙነት ኃላፊ ደግሞ ከዚህ የተለየ አቋም አላቸው። አጠቃላይ ዘገባውን ሙልጌታ አጽብሀ ከመቀሌ አድርሶናል።
በትናንትናው ዕለት የኢትዮጵያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የቀድሞ ኃላፊ ሜጀር ጀኔራል ክንፈ ዳኘው በትግራይ ምዕራባዊ ዞን በቁጥጥር ስር ከዋሉ ጀምሮ ጉዳዩን መነጋገሪያ ሆኗል። የትግራይ ክልል መንግስት ትናንት አመሻሽ ላይ ባወጣው መግለጫ የትግራይ ህዝብ ለእኩልነትና ፍትህ መታገሉን በመግለጽ አሁንም ለህግ ልዕልና የክልሉ መንግስትና ህዝብ በጽናት ይሰራሉ ሲል ገልጿል። በአሁኑ ጊዜ በኢትዮጵያ እየታየ ያለውን በሙስና ፍትህ መጓደልና ሰብአዊ መብት ጥሰት የሚወሰድ እርምጃ አንዳ አካባቢ ወይም በአንድ ብሔር ላይ በተለየ መልኩ የሚያጠቃ እንዳይሆን ምልክቶችም እንዳይታይበት እንታገላለን ብሏል። በዚህ ሀገር የነበረና እየታዩ ያሉ ድክመቶች የሁሉም አመራር የመንግስት የፓርቲም ችግር እንጂ የአንድ አካባቢ ወይም የአንድ ህዝብ ችግር አይደለም በማለት ገልጿል። አሁን የተጀመረውን የህግ ማስከበር ስራ ከማንኛውም ኃይል ተጽዕኖ ነጻ በሆነ መንገድ እንዲሄድ የክልሉ መንግስት እንደሚከታተለውም አስታውቋል። የትግራይ ህዝብ ለሚያጋጥሙ ችግሮች በጽናት ሊወጣው የክልሉ መንግስት ጥሪ አቅርቧል። ወቅታዊ ጉዳይና በመግለጫው አስመልክቶ ያነጋገርኳቸው በመቀሌ ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል አስተማሪ አቶ ሰይፈ ኃይሉም መግለጫው በወቅታዊ ሁኔታዎች ላይ የክልሉ መንግስት ያለውን አቋም በግልጽ ያላሳየበት ነው ብለዋል።
በአቋም መግለጫ ጭብጡ ላይ መቀመጥ መቻል አለበት። ምንድን ነው የሆነው? የት ነው የሆነው? በማን ነው የሆነው? ለምን ነው የሆነው? የሚሉ ነገሮችን ሀተታ አይሰጥም። በደፈናው ምንድን ነው የሚለው የትግራይ ህዝብ እና የትግራይ መንግስት ለሙሰኞች አጥፊዎች ከለላ ሊሆን እንደማይችል የተታገለው ዓላማም ለዚህ አይደለም። ይህ መርሃችን ስለሆነ እንደ መንግስት እና እንደ ክልል ለዚህ የሚያደናቅፍ ማንኛውም አይነት ትብብር አናደርግም። ስለዚህ አቋማችን ይሄ ነው ብሎ ነው የሚቋጨው። ስለዚህ ጉዳዩ የታሰሩ የተባሉ ሰዎች የተያዙ የተባሉ ሰዎች ለምንድን ነው የታሰሩት? በትግራይ ክልል መንግስት ትንተና መሰረት አቋም መሰረት ለምንድን ነው የታሰሩት? ማን ነው ያሰራቸው? እንዴት ነው ሂደቱ የነበረ? የትግራይ መንግስትስ በዛ የነበረውን ተሳትፎ ምን ይመስላል የሚለው ነገር ሰው ሲጠብቅ ነበረ።
የሰብአዊ መብት ጥሰት የፈጸሙ በሙስና ወንጀል የተሳተፉ ተብለው በመጠርጠር በፖሊስ ቁጥጥር ስር እየዋሉ ያሉ ነባር አመራሮችና ሰራተኞች በህግ የበላይነት ስም የፖለቲካ ጨዋታ እየተካሄደ መሆኑን የሚያሳይ ነው ሲሉም ተናግሯል። እየተፈጸመ ያለውንም ትግራይ ልሂቅ አልባ የማድረግ ሂደት ነው በማለት ይቃወሙታል።
በጣም በርከት ያሉ የትግራይ ተወላጆች ከወታደራዊ ስራ ኃላፊነታቸውን ተባረዋል። ከኢንቴሊጀንስ ተባረዋል። ከደህንነት ተባረዋል። ከሲቪሊያን ፖለቲካ ፖዚሽንስ ተባረዋል። ከሲቪል ሰርቪስ ተባረዋል። ከተወሰኑ ክልሎች ደግሞ በጅምላ በሚመስል መልኩ ብዙ የትግራይ ተወላጆች በተለያዩ ክልሎችን ተፈናቅለዋል። ይህን በሙሉ የሚያሳየው ትልቁ ስዕል የህግ የበላይነት ለማስፈን፣ ሙስና ለመታገል፣ ስርዓት ለመገንባት፣ ለውጡ ሂደቱ ለማስደገፍ የሚሉ ቃላቶችን ጋጋታ ለመፍጠር ዋነኛው ይዘቱ ግን ፖለቲካው ትግል ነው። ፖለቲካው ትግል ደግሞ አንድ ብሔር ያነጣጠረ ነው። ብሔሩ ግዛቱ እና መንግስቱ ለማዳከም የሚደረግ የተቀነባበረ የተደራጀ በደንብ የሚመራ በጣም ስኪልፉል ሊባሉ የሚችሉ አድቫይዘሮች ያሉበት የሚመስል የውጭም የሀገር ውስጥም አድቫይዘሮች ያሉበት የሚመስል ኢትኒክ ክሊንሲንግ ፖለቲካል ፕሮጀክት ምዕራፍ ውስጥ ያለ ነው።
ወንጀለኞች መያዝ የለባቸውም ወይ? ወንጀል የሰሩ ሰዎች ሊኖሩ ይችላሉ። መንግስት ከጠረጠረ መያዝ አይችልም?
ወንጀለኛ መያዝ አለበት። ከመርህ አኳያ ካየ ነው። ግን ወንጀለኞቹ የትግራይ ልጆች ብቻ ናቸው? ድሮም አሁንም ወደፊት እንደዚህ አይነት መከራከሪያ ነጥብ ከመጣ ልንግባባ እንችላለን።
የፌዴራል ዋና አቃቢ ህግ አቶ ብርሃኑ ጸጋይም በዚህ ጉዳይ ላይ አስመልክቶ ባለፈው ሰኞ በሰጡት መግለጫ በሙስናና በሰብአዊ መብት ጥሰት ላይ የተሳተፉ ተጠርጣሪዎች በህግ ስር የመዋል ስራ በተለያዩ ክልሎች ተጠናክሮ እንደሚቀጥልና የክልል መንግስታትም ተጠርጣሪዎችን አሳልፈው በመስጠት አጋዥ እንደሚሆኑ መግለጻቸውን ይታወሳል።
ወንጀል ሲፈጸም አልፎ አልፎ ወደ ዘር፣ ወደ ብሔር የሚወስዱ አስተሳሰቦች ተመለከቶች አሉ። ወንጀለኛ የማንም ብሔር ተወካይ አይደለም። በተቻለ መጠን ወንጀልን እና ፖለቲካውንም መለያየት ይኖርብናል። ያ ብሄሩ ወይ ደግሞ ፖለቲካ አመለካከቱ ወይ ደግሞ በሌላ ስብና አይደል በወንጀሉ ብቻ ነው ሰዎች ላይ ምርመራ ማጣራት የተደረገው። ስለዚህ ወንጀለኛ ወይ ቡድንን ወይ ሆነ ሃይማኖትን ወይ ሌላን አካል አይወክልም፣ ራሱን ብቻ ነው የሚወክለውና ሁሉም ያገራችን ህዝቦች አሁን በቁጥጥር ስር ያሉ ተጠርጣሪዎች ህዝቡ ከኛ ጋር ሆኖ አጋልጦ እንደዚህ አይነት ወንጀሎች በአገራችን በቀጣይ እንዳይፈጸሙ ወንጀል የፈጸሙ ደግሞ ራሳቸውን እንዲማሩበት ሌላውም እነሱን አይቶ እንዲማር ማድረግ አለበት የሚል ሀሳብ ያለን። ስለዚህ ይሄ ማንንም ይወክል አይደለም ማለት ነው። ከማንም ብሄር ጋር ከማንም ሃይማኖት ጋር የሚወክል ነገር አይደለም። ብሄርና ሃይማኖትም ወይ ደግሞ ሌላም ጉዳይ ቡድን መደበቂያ ሊሆን አይችልም ማለት ነው። ሁላችንም ከህግ በታች ነው።
የአረና ለሉዓላዊነትና ዲሞክራሲ ህዝብ ግንኙነት ኃላፊ አቶ አምደም ገብረስላሴ በበኩላቸው ፓርቲያቸው የህግ በላይነት እንዲሰፍን ፍላጎትና የሚታገልለት መሆኑንም ገልጿል። በአሁኑ ጊዜ እየተወሰደ ያለውን እርምጃ ብሔር እየለየ የሚፈጸም ነው ለማለትም የሚያስደፍር አይደለም ብሏል።
ይሄ ጉዳይ ያው ሂደቱ አሁን የተጀመረው ወንጀለኞችን መያዝ የመንግስት ኃላፊነት ነው። ከዚህ ጎን ለጎን ደግሞ ወንጀለኞች በሰዓቱ ለፍርድ ቤት መቅረብ አለባቸው። ፍርድ ቤት ቀርበው ሳይንገላቱ ፍርዳቸው መሰጠት አለበት የምንነት አለ። እንደሚታየው በርካታ ሰዎች ከተለያዩ ብሔሮች እየታሰሩ ነው። የቁጥር መለያየት ሊኖር ይችላል፣ ግን በርካታ ብሔሮች አባላት የሆኑ ሰዎች እየታሰሩ ነው። ግን በብሔራቸው ሳይሆን በነበራቸው ስልጣንና ከስራው ቁርኝት የነበራቸው ሰዎች እየታሰሩ እንዳለ ነው የሚገለጸው። ይሄ ጉዳይ ጥቃት ነው ጥቃት አይደለም ለማለት አሁን ሆኖ መመስከር አይቻልም። ምክንያቱም ወደ ፍርድ ቤት ሂደት ሲካሄድ ማስረጃ አለ ወይ፣ ፍርድ የሚያሰጥ ወንጀል አልተገኘባቸው ወይም አልተገኛቸውም የሚለውን የፍርድ ሂደቱና የአቃቤ ሕግ ማስረጃ ከዛ ደግሞ የዳኞች ፍርድ ካየህ በኋላ የሚታይ ጉዳይ ነው።
ኢህአዴግ የሚመራውን መንግስት የተለመደ ፍርድ ቤት ሳይወስነው በህግ ቁጥጥር ስር የዋሉ ተጠርጣሪዎች ወንጀለኞች ናቸው የሚያስብል ዘገባ በመገናኛ ብዙሀን አሁንም መቀጠሉን የሚያሳይ ነው ሲሉ በአሁን ጊዜ በአገር ውስጥ የመገናኛ ብዙሀን እያቀረቡት ያሉ ስራዎችን ተቃውመውታል። አቶ አምዶም እንደተናገሩት ሌሎች ህግን የተላለፉ በተለይ ደግሞ በሙስናና በሰብአዊ መብት ጥሰቶች የተጠረጠሩ ሊጠየቁ እንደሚገባ አንስተዋል።
በኢህአዴግ ባለስልጣኖች ሙስና ያሰሩ ብሔራቸው ይሁን ሌላ ግምት ሳያስገባ ወንጀለኛ መያዝ አለበት፣ ሙሰኛም መያዝ አለበት። ሰብአዊ መብት ጥሰት የፈጸመ ማንኛውም ሰው ማንኛውም ዜጋ ብሔር መሰረት አድርገህ ከሌላ ልትሰጠው አይገባም። እንደዛ ካልሆነ የህግ ልዕልና መምጣት አይችልም። እና እንደዚህ አይነት አዝማሚያ ካለ መሆን ያለበትም ብዬ የማስበው ማንኛውም በኢህአዴግ ስልጣን ሆኖ ባለስልጣን ሆኖ ሙስና ይሰራ ወንጀል የፈጸመ በእኩል ደረጃ መጠየቅ አለበት የሚል እምነት አለን።
ሰብሕድሪ የተባለ ሲቪል ማህበረሰብ ተቋም ባወጣው መግለጫ ሰዎች በሚዛናዊ ጥናትና ማጣራት በመመስረት በህግ ሊጠየቁ ይገባል ብሎ እንደሚያምን ገልጿል። ከሲቪል ማህበረሰቡ አመራሮች አንዱ አቶ አንደ ማርያም ዮሐንስ በአሁን ጊዜ በኢትዮጵያ የህግ በላይነት የሚያከብር አካሄድ የለም ብሎ ሰብሕድሪ እንደሚያምንም ተናግሯል።
መጀመሪያውኑ ወንጀል ነው ወንጀል አይደለም ለማለት ማጣራት አለብን። እየሆነ ያለው ግን ሆን ተብሎ ትግራይ ህዝብን ለማጥቃት ደና ደና ተጽዕኖ ይፈጥራሉ ተብሎ የታሰቡትን ሰዎች ለማጥቃት የታሰበ ይመስላል። ይህንን የምንልበት ምክንያት በተለያዩ የሀገራችን ክፍል ህዝቦች ጭፍጨፋዎች አሉ። ንብረታቸው እያወደመ ነው። ህይወታቸው በየአስፋልቱ በየመንገዱ ህይወታቸው የሚያጥበት ሁኔታዎች ይታያለ። ከቤት ንብረታቸው ወጥተው ወደ ጎረቤት ሀገር ሱዳን ሁሉ ሲሰደዱ ሰዎችን ታያለ። እና ይህንና የመሳሰሉትን ነገር ይሄ መንግስት በዚህ ሰዓት እሱ በሚያስተዳድረው ስርዓት ውስጥ አሁን ጊዜ ይሄ ሁሉ ነገሮችን ሲደረግ እሱን አስቁመው ወደዛ መምጣት ሲቻል ይህንን ቅድሚያ የሄደበት ምክንያት ሚዛናዊ አይደለም፣ ፖለቲካው ነው ብለን እናስባለን። ስለዚህ መቅደም ያለበት መቅደም አለበት። ወንጀለኛ ካለ ደግሞ ተጣርቶ በተጣራበት ወንጀል ይከሰስ የሚል ግን የኛ አቋም ነው።
ለአሜሪካ ድምፅ ሙልጌታ አጽባሃ መቀለ።
አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበር።
ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያብሮ ነው። የስርጭት መሐንዲሱ አልፈሪዶ አልሳንቶስ አብሮን ነበር። ጉዟችሁ የሰመረ ይሁን እያልን በሙሉ ቀን መለሰ ረወተቴ ማሪ እንሰናበታለን።
መልካም ምሽት። በነገው ጉዟችን እንገናኝ።
Tune in rather than a second.